ለእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ሲኒዮስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በዚህን ሰዓት በራዲዮናችሁ ዙሪያ ቁጭ ብላችሁ የጌታን በረከትና ጸጋን የምትጠባበቁትን ሁሉ ሰላምታችን በጌታ በኢየሱስ ክርስቶስም በእያላችሁበት ስፍራ ይድረሳችሁ እንላለን። እንደምን አመሻችሁ ጉራን አድማጮቻችን። ዛሬውን ዝግጅታችንን በዝማሬ ጀምረን ወደ ቃሉ እናልፋለን። እስከዛሬ ድረስ እንግዲህ የተማርናቸውን በልባችን እየመዘገብን ከጌታም ጋር ምጃችንን እያቀናን እንደሆነ እምነታችን ነው። ዛሬ በሚኖረን ክፍለ ጊዜ የምናጠናው ተከታታዩን የሮሜን መጽሐፍ ጥናታችንን ይሆናል። እስከመጨረሻው ከኛ ጋር እንደምትሆኑና የበረከቱ ተካፋይም እንደምትሆኑ ተስፋ እያደረግን በዚህ ዝማሬ የዕለቱን ዝግጅታችንን እንጀምራለን። አልፋ ኦሜጋ የሆንክ ኢየሱስ ክርስቶስ ናመሰግናለን። ስለዚህች ምሽት ስለዚህች ጊዜ አንተ በእውነት ጌታ ነህ፣ አንተ በእውነት አምላክ ነህ። ሕይወታችንን የገዛ የለወጥክ አንተ ነህ። አቤቱ መድኃኔ ዓለም ሆይ ናመሰግናለን በሕይወታችን ስለፈጸምከውና እየሰራኸው ስላለህ ሥራ። በዚህች ሰዓት ደግሞ የከበረውን ስምህን እንጠራለን። ባንተ ያመነ ያፈረ አንገቱን ማቀርቅሮ ደፍቶ እንዲሁ የሚመላለስ ያላተረፈ የከሰረ ማንም የለም። ጌታ ኢየሱስ ክርስቶስ አንተ ለኛ ትርፋችን ነህ፣ አንተ ጌጣችን ነህ፣ አንተ ውበታችን ነህ፣ አንተ መኩሪያችን ነህ፣ አንተ ወንድም ጋሻችን ነህ። ስለዚህ ደግሞ እጅግ አድርገን እናመሰግንሃለን። ሰው ለአንተ ፈቃድ ቢገዛ አንተንም ቢያከብር እግዚአብሔር አባቴና አምላኬ ሆይ በረከትን ይጠግባል። አቤቱ መድኃኒታችን ሆይ ለአንተ ፈቃድ እንድንገዛ ራሳችንን እነሆ አዘጋጅተን በዚህች ሰዓት ቀርበናልና አንተ ንገስብን። የዓለም ዝባዝንኬ ሁሉ በእኛ ላይ እንዳይነግስና እንዳይገዛን ይልቁንስ መንፈስ ቅዱስ ሕይወታችንን እንዲገዛ እንዲመራ እግዚአብሔር አባታችን ሆይ እኛነታችንን አሳልፈን ላንተን ሰጣለን። ከቃልህ በምንማረው እውነት መኖር እንድንችል እርዳን። እግዚአብሔር አምላካችን ሆይ መጻፎቻችንን ገልጠን ቃልህን ሰምተን ወደ መኝታችን ከሄድን በኋላ ቃልህን እንዳንዘነጋ ፊቱን በመስጧት እንደሚያይ ሰው እንዳንሆን እንዲሁ አምላኬ ባክ አንተ እንድትጠብቀንና እንድታሳድገን የቃልህን እውነት በሕይወታችን እንድታለመልም እንጸልያለን። ጊዜውንና ሰዓቱን ሁሉ ባርክልን። ቃልህንም ደግሞ እግዚአብሔር ሆይ ባርክልን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ሐዋርያው ጳውሎስ የልቤ ፈቃድና ወደ እግዚአብሔር ልመናዬ እስራኤላውያን እንዲድኑ ነው ማለቱንና የዚህን ያባባሉን ሦስት ገጽታዎች እስከ መጨረሻው ሰዓት በስፋት መመልከታችን ይታወሳል። እግዚአብሔር ስለ ቃሉ በእውነት እጅግ የተመሰገነ ይሁን። ከዚያ ከትላንትናው ምሽት ጥናታችን እግዚአብሔር ብዙ ቁም ነገሮችን ለሕይወታችን እንዳተረፈልን እምነታችን ነው። ዛሬም ደግሞ እንዲሁ በረከቱን እንደሚያፈስልን እምነታችን ነው። በዛሬው ምሽት ክፍለ ጊዜያችን እንግዲህ የትላንትናው ምሽት ቀጣይ ክፍል ትምህርታችንን ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 10 ከቁጥር 14 እስከ 15 ያለውን ስፍራ ተመልከቱ። ሮሜ ምዕራፍ 10 ከቁጥር 14 እስከ 15 ያለውን ስፍራ አውጡ። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምሥራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደ ተጻፈ ካልተላኩ እንዴት ይሰብካሉ ይላል። ከላይ የተመለከትነውን ወይም ደግሞ አሁን ያነበብነውን ጥቅስ ሐሳብ በሚገባ ለመረዳት የጳውሎስን አቋም መረዳቱ ይጠቅማል። ቀድሞ ፈሪሳዊ በነበረበት ጊዜ እንደ ጀግና ይመለከቱት የነበሩት የገዛ ወገኖቹ አይሁዳውያን ማለቴ ነው በአሁኑ ጊዜ ጳውሎስን ጠልተውታል። ይገርማል። ስለዚህ ማቋሙን ሊያሳውቃቸው ይፈልጋል። የሙሴን ሕግ በጣም ከማክረራቸው የተነሳ በአሁኑ ጊዜ አይሁዳውያን ወደ ግብዝነት ደረጃ ዝቅ ብለዋል። ያም ሆኖ ደግሞ ጳውሎስም ሆነ ሌሎች ሐዋርያት የሚሰብኩትን ወንጌል መቀበል አይፈልጉም። ከእግዚአብሔር የተላኩ የወንጌል መልእክተኞች ሊኖሩ እንደሚገባ ጳውሎስ ይናገራል። ምናልባት ታስታውሱ እንደሆነ ወገኖቼ ጳውሎስ ይህን መልእክት የጀመረው የጌታ ኢየሱስ ክርስቶስ ሐዋርያ መሆኑን በመግለጽ ነበር። እስቲ በኋላ ሮሜ ምዕራፍ 1 ቁጥር 1ን ተመልከቱ። ሮሜ ምዕራፍ 1 ቁጥር 1ን በኋላ ተመልከቱ። እዚህ ላይ እንግዲህ የነገሮችን ቅደም ተከተል ልብ ማድረግ አለብን። ሰዎች ወንጌልን ሰምተው እንዲያምኑ ሰባኪዎች መላክ አለባቸው። አለበለዚያ ግን እንዴት የጌታን ስም መጥራት እንዳለባቸው እንኳን አያውቁም። የጳውሎስ አብይ ትኩረቱ እምነት ወይም ማመን ላይ ነው። ስለዚህ ነበር አገልግሎቱ ስፍራ የሚኖረው። ያባባሉን ምክንያትነት ለማስረገጥ ጳውሎስ ከኢሳይያስ ምዕራፍ 52 ቁጥር 7 ከኢሳይያስ ምዕራፍ 52 ቁጥር 7 የምስራች የሚናገር ሰላምንም የሚያወራ የመልካምንም ወሬ የምስራች የሚናገር መድኃኒትንም የሚያወራ ጽዮንንም አምላክሽ ነክሷል የሚል ሰው እግሩ በተራሮች ላይ እጅግ ያማሩ ነው የሚለውን ተክሷል። ይህ ቃል የተጠቀሰው ስለ ክርስቶስ ሞትና ትንሣኤ ውብ በሆነ ቋንቋ ትንቢት ከሚናገረው ከኢሳይያስ ምዕራፍ 53 ቀደም ብሎ ነው። ይህ ምዕራፍ የሚጀምረው ነብዩ ባቀረበው ጥያቄ ነበር። የሰማነውን ነገር ማናምኗል ይላል። ኢሳይያስ ምዕራፍ 53 ቁጥር 1ን ተመልከቱ። እንደሚታወቀው ወገኖቼ የሙሴ ሕግ የሞት አገልጋይ እንጂ የምስራች ቃል ሊሆን አይችልም። የምስራች የሚናገሩ ሰዎች እግሮች በተራሮች ላይ ያማሩ እንደሆኑ ይናገራል። ይህ የራዲዮ ፕሮግራሜ በጣም አስፈላጊና ጠቃሚ እንደሆነ አምናለሁ። ቀሪው የሕይወት ዘመኔንም ለዚህ ዓላማ ማዋል ፈልጋለሁ። የእግዚአብሔርን ቃል ለሚያስፈልጋቸው ሁሉ ማድረስ አስፈላጊ እንደሆነ አምናለሁ ወገኖቼ። በሬዲዮ አማካይነት ተራሮችን መሻገር፣ ባህርንና ሜዳን ማቋረጥና የወንጌልን መልእክት ለተገቢው ቦታ ማዳረስ ይቻላል። በወንጌል መልእክት ቤት ውስጥ እንገባለን። በመኪና ሲሆኑ ወይም በመስሪያ ቤታቸው አብረናቸው መሆን እንችላለን። ጦር ሜዳና ቡና ቤቶች ውስጥ መግባትም እንችላለን። በርግጥም የእግዚአብሔርን ቃል ማዳረስ በጣም ደስ የሚል ነው። እግዚአብሔር መልካም የሚላቸው እግሮች ባለቤት መሆን ደስ ያሰኘኛል። ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማናመነ ብሏልና ይላል። ሮሜ ምዕራፍ 10 ቁጥር 16 በአገልግሎታችን ብዙዎች ክርስቶስን እንደ ተቀበሉ ይነግሩናል። ይሁን እንጂ ከሥራው ስፋትና ብዛት አንጻር ስንመለከተው ለወንጌል በጎ ምላሽ የሰጡ ሰዎች ቁጥር እጅግ በጣም አናሳ ነው ማለት ይቻላል። ምስክርነታችንን ማናመነ በጣም ጥቂቶች። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል ሐዋርያው በቁጥር 17 ላይ። ይህ ወገኖቼ በጣም አስፈላጊ ነገር ነው። እምነት የሚመጣው ፍልስፍናን ወይም ፖለቲካዊ አመለካከትን በመስበክ አይደለም። እምነት የእግዚአብሔርን ቃል በእውነት እስካልሰማችሁ ድረስ ደህንነትን አታገኙም። ዳሩ ግን ይላል ሐዋርያው ጳውሎስ በቁጥር 19 ላይ ዳሩ ግን ባይሰሙ ነው ወይ ይላሉ። በእውነት ድምጻቸው በምድር ላይ ቃላቸውም እስከ ዓለም ዳርቻ ወጣ ይላል። እዚህ ላይ ጳውሎስ የሚናገረው ስለ ሬዲዮ አገልግሎት እንዳልሆነ አውቃለሁ። ሆኖም የሬዲዮ አገልግሎትንም የሚመለከት ሊሆን እንደሚችል አስባለሁ። የእግዚአብሔርን ቃል እስከ ምድር ዳርቻ በማዳረስ ረገድ ሬዲዮ ወገኖቼ አስደናቂ መሳሪያ ነው። ነገር ግን እስራኤል ባያውቁ ነው ይላሉ። ሙሴ አስቀድሞ እኔ ሕዝብ በማይሆነው አስቀናባችኋለሁ፣ በማያስተውልም ሕዝብ አስቆጣባችኋለሁ ብሏል የሚልን ቃሉን ደግሞ ከቁጥር 19 እንመለከታለን። ጳውሎስ ይህን የጠቀሰው ከዘዳግም ምዕራፍ 32 ቁጥር 21 ነው። ዛሬ እግዚአብሔር ከአሕዛብ መካከል ለራሱ የሚሆን ሕዝብ እየጠራ ነው። በሚቀጥለው ምዕራፍ ጳውሎስ ይህን ሐሳብ የበለጠ ያዳብሯል። ኢሳይያስም ደፍሮ ላልፈለጉኝ ተገኘው ላልጠየቁኝም ተገለጥኳል ይላል። ቁጥር 20ን ይመለከቷል። ከላይ ያነበብነውን ጥቅስ ጳውሎስ የወሰደው ከትንቢተ ኢሳይያስ ምዕራፍ 65 ቁጥር 1 ነው። ትንቢተ ኢሳይያስ ምዕራፍ 65 ቁጥር 1ን በኋላ ተመልከቱ። ላልጠየቁኝ ተገለጥኩ ላልፈለጉኝም ተገኘው በስሜም ያልተጠራውን ሕዝብ እነሆኝ አልኩት ይላል። አሕዛብ ደህንነትን እንደሚያገኙ ኢሳይያስ ትንቢት ተናግሮ ነበር። በጨለማ ያሉ አሕዛብ ክርስቶስን ያገኛሉ። ታዲያ የብሉይ ኪዳን ባለቤት የሆነችው እስራኤል ምን ሰበብ ታቀርብ ይሆን? ምንም ሰበብ ማቅረብ አትችልም። እስቲ ቁጥር 1ን ተመልከቱ። ሮሜ ምዕራፍ 10 ቁጥር 21ን ተመልከቱ። ስለ እስራኤል ግን ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆቼን ዘረጋው ይላል። ለጥቂት ደቂቃዎች እንኳን እጃችሁን መዘርጋት ምን ያህል እንደሚከብድ ታውቁ ይሆንን ወገኖቼ? እስቲ ሞክሩትና ምን ያህል መቆየት እንደምትችሉ እዩ። እስራኤል ድል እንዲያደርጉ ሙሴ እጆቹን ዘርግቶ ይጸልይ በነበረበት ወቅት እጆቹ ደክመው ነበሩ። ስለዚህም አሮንና ሆር የሙሴን እጆች መደገፍ ነበረባቸው። ዘጸአት ምዕራፍ 17 ከቁጥር 9 እስከ 12 ያለውን ስፍራ ተመልከቱ። ዘጸአት ምዕራፍ 17 ከቁጥር 9 እስከ 12 እግዚአብሔር ግን ቀኑን ሁሉ እጆቼን ዘረጋው ይላል። ኢሳይያስ ምዕራፍ 65 ቁጥር 2ን በኋላ ተመልከቱ። ኢሳይያስ ምዕራፍ 65 ቁጥር 2 እንደ እስራኤል ሕዝብ የእግዚአብሔርን ምሕረትና ርኅራኄ የተለማመደ ሕዝብ የለም ወገዶቼ። እስጢፋኖስ ለአይሁድ ሕዝብ መጨረሻ ላይ የተናገረው ቃል ስለ ሁኔታቸው የሚናገረው አለው። እናንተ አንገተ ደንዳኖች፣ ልባችሁና ጆሮአችሁም ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ፣ አባቶቻችሁ እንደ ተቃወሙት እናንተ ደግሞ ይላል። ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? የጻድቁንም መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት እናንተ አሁን እርሱን አሳልፋችሁ ሰጣችሁት ገደላችሁትም ይላል። የሐዋርያት ሥራ ምዕራፍ 7 ከቁጥር 51 እስከ 53 ያለውን ስፍራ በኋላ ተመልከቱ። የሐዋርያት ሥራ ምዕራፍ 7 ከቁጥር 51 እስከ 53 ይህ ለእስራኤል ብቻ የተወሰነ አይደለም ወገኖቼ። እግዚአብሔር ዛሬም ቢሆን እጁን ዘርግቶ የዓለምን ሕዝብ እየጠራ ነው። የእግዚአብሔር ትዕግሥት አስገራሚ ነው። እጆቹን ዘርግቶ እያለ ወደ እርሱ እንምጣ ወገኖቼ። እግዚአብሔር ስለዚህ ድንቅ አሰራሩና ስለ ምሕረቱና ስለ ቸርነቱ ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የሮሜ ምዕራፍ 10 ጥናታችንን እዚህ ላይ እናበቃና አሁን ደግሞ በቀረን ጊዜ አለፍ ብለን የምዕራፍ 11ን ትምህርት እግዚአብሔር በረዳን መጠን አብረን እንመለከታለን። የሮሜ ምዕራፍ 11 አብይ ሐሳቡ የእስራኤል ቅሬታዎች ደህንነትን ማግኘታቸው በአንዳንዶች ላይ ደግሞ መንፈሳዊ መታወር ስለመሆኑ የእስራኤል ሕዝብ ገለል የተደረገበት ምክንያት የእስራኤል እንደገና መቋቋም ቶሎ ጻፍ አድርጉ። የእስራኤል እንደገና መቋቋም እስራኤልን እንደገና ማቋቋም አስፈላጊ የሆነበት ምክንያት የሚሉት ናቸው። በዚህ ትምህርት እግዚአብሔር ለወደፊት ለእስራኤል ያለውን ዓላማ እንመለከታለን። ከምዕራፍ 9 እግዚአብሔር ባለፈው ጊዜ ለእስራኤል ስላደረገው ነገር ተመልክተናል። ታስታውሳላችሁ አይደል? አዎ፣ ከምዕራፍ 9 እግዚአብሔር ለእስራኤል ስላደረገው ነገር በስፋት ተመልክተናል ወይም ደግሞ ተምረናል። ምዕራፍ 10 አሁን ያገባደርነው ወይም የጨረስነው ማለቴ ነው። እግዚአብሔር ባሁኑ ጊዜ ከእስራኤል ጋር ስላለው ጉዳይም ተመልክተናል። የእስራኤል ቅሬታዎች ደህንነትን ማግኘታቸውንም አይተናል። ምናልባትም ደህንነትን ያገኙ የቅሬታዎቹ ቁጥር በጣም ትንሽ ነው ትሉኝ ይሆናል። ይሁን እንጂ ከምናስበው በላይ ብዙ እንደሆነ ልነግራችሁ ፈልጋለሁ ወገኖቼ። በአሁኑ ጊዜ ወደ 15 ሚሊዮን አይሁዳውያን በዓለም ዙሪያ እንዳሉ ይታመናል። አስተዋላችሁ? በአሁኑ ጊዜ ወደ 15 ሚሊዮን አይሁዳውያን በዓለም ዙሪያ ተሰራይቶ እንዳሉ ይታመናል። ከነዚህ ውስጥ ምን ያህል አማኞች እንደሆኑ በመቶኛ ብታሰሉት በአሁን ጊዜ ወደ 4 ቢሊዮን ከሚቆጠሩ የዓለማችን ሕዝብ መካከል ካሉት ክርስቲያኖች እንደሚበልጡ ትረዳላችሁ። ክርስቶስንና በእምነት የሚገኘውን የእግዚአብሔርን ጽድቅ ለመቀበል አለመፈለጋቸውን ቀደም ብለን ተመልክተናል። አሁን ደግሞ ለጊዜውም ቢሆን እግዚአብሔር ትቷቸዋል። እንዲህ ስንል ሁለት ጥያቄዎች ተያይዘው መነሳታቸው የማይቀር ነው። የመጀመሪያው እግዚአብሔር ሕዝቡን ለዘላለም ጥሏቸዋልን? የእስራኤልስ ሕዝብ ለወደፊቱ የተሻለ ተስፋ ይኖረዋልን የሚል ሲሆን፣ ሁለተኛው ጥያቄ ደግሞ የእስራኤል መጣል የብሉይ ኪዳንን ትንቢቶች ውጤት አልባ ያደርጋቸው ይሆንን የሚል ነው። ልብ በሉ፣ የእስራኤል መጣል የብሉይ ኪዳንን ትንቢቶች ውጤት አልባ ያደርጋቸው ይሆንን የሚሉት ናቸው። በሁሉም ነገር እስራኤልን ተቀዳሚ እንደሚያደርጋት እግዚአብሔር በብሉይ ኪዳን የሰጠውን ተስፋ እናስታውሳለን። የአሕዛብ ራስ እንጂ ጭራ እንደማይሆኑ ነግሯቸዋል። ዘዳግም ምዕራፍ 28 ቁጥር 23ን ይመለከቷል። ዘዳግም ምዕራፍ 28 ቁጥር 13ን በኋላ ተመልከቱ። የብሉይ ኪዳን ተስፋዎች በሙሉ ቃል በቃል የሚፈጸሙ ናቸው። ይህንንም ወደፊት ጳውሎስ ይበልጥ መግለጽ ይፈልጋል ወይም ደግሞ ግልጽ ያደርጋል። እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ? አይደለም፣ እኔ ደግሞ እስራኤላዊና ከአብርሃም ዘር ከቢንያምም ወገን ነኝና ሲል ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 11 ቁጥር 1 ይናገራል። ጳውሎስ እየተናገረ ያለው ስለ እስራኤል ነው ወገኖቼ። እግዚአብሔር እስራኤልን ፈጽሞ እንዳልጣለ ጳውሎስ ራሱ ምስክር ነው። ጳውሎስ ከእውነተኛዎቹ እስራኤላውያን አንዱ ነበር። የአብርሃም ዘር ነበር፣ ከቢንያምም ወገን ነበር። ምንም እንከን የማይወጣለት እስራኤላዊ ነበር። እስቲ ከቁጥር 2 እስከ 3 ያለውን ደሞ ላንብብላችሁ። እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከሳ አታውቁምን? ጌታ ሆይ ነቢያትህን ገደሉ፣ መሠዊያዎችህንም አፈረሱ፣ እኔም ብቻዬን ቀረው፣ ነፍሴንም ይሹአታል ይላል። ጳውሎስ ኤልያስን እንደ ምሳሌ ይጠቀምበታል። ምሳሌውም ተዋጥቶለታል። ኤልያስ ብቻውን ለእግዚአብሔር የቆመ ሰው ነበር። ከ450ዎቹ የባዓል ነቢያት በመለየት ይህን ለእግዚአብሔር የቆመን ሰው እንዴት የማደንቀው መሰላችሁ ወገኖቼ? ኤልያስ ጌታ ሆይ ብቻዬን ነኝ፣ ሊገሉኝም ይፈልጋሉ በማለት እስራኤልን በእግዚአብሔር ፊት ከሰሰ። እግዚአብሔር ግን ብቻዬን ብለህ ታስባለህ፣ ይሁን እንጂ በፍጹም ብቻህን አይደለህም አለው። ቁጥር 4ን ተመልከቱ። ነገር ግን አምላካዊ መልስ ምን አለው? ለበዓል ያልሰገዱትን 7000 ሰዎች ለኔ አስቀርቻለሁ ይላል። እግዚአብሔር በ7000 ሰዎች ልብ ውስጥ እየሰራ እንደነበር ኤልያስ በፍጹም አላስተዋለም ነበር። ጉልበታቸውን ለበዓል ያላንበረከኩ 7000 ወንዶች ካሉ ጉልበታቸውን ለበዓል ያላንበረከኩ የዚያች ጥፍ የሚሆኑ ሴቶች ሊኖሩ እንደሚችሉም መገመት ይቻላል። በአካብና በኤልዛቤል ዘመን በሰሜናዊው መንግሥት ውስጥ ይህን ያህል ቁጥር ያለው ሕዝብ መገኘቱ ቀላል ነገር አልነበረም። እንደዚሁም ይላል ቁጥር 5 ደግሞ እንደዚሁም በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ ይላል። ምንጊዜም ቢሆን ወገኖቼ እግዚአብሔር በእስራኤል ቅሬታዎችን አጥቶ አያውቅም። በአሁኑ ዘመን ያሉ ቅሬታዎች ክርስቲያን አይሁዳውያንንም ጭምር የሚያካትቱ ናቸው። ቆየት ብለን እንደምንመለከተውም ጳውሎስ እስራኤላዊ የተባለ ሁሉ በእውነት እስራኤላዊ አይደለም ያለበት ምክንያትም ይኸው ነው። በጸጋ ከሆነ ግን ከሥራ መሆኑ ቀርቷል፣ ጸጋ ያለዚያ ጸጋ መሆኑ ቀርቷል ይላል። ቁጥር 6ን ልብ ይሏል። በሌላ አነጋገር ጸጋና ሥራ ስለ ሁለት የተለያዩ ሥርዓቶች ይናገራሉ ማለት ነው። ሁለቱም የምሥራቅና የምዕራብን ያህል የተራራቁ ናቸው። በአሁኑ ዘመን ያሉት ቅሬታዎች በሥራ ሳይሆን በእግዚአብሔር ጸጋ ብቻ የዳኑ ሰዎች ናቸው። እንግዲህ ጳውሎስ ይህን መልእክት ከጻፈበት ጊዜ ወዲህ የእግዚአብሔር ዓላማ ክርስቶስን በሚቀበሉ ላይ ያነጣጠረ ነው ማለት ነው። አድማጮቼ ኢየሱስ ክርስቶስን የግል አዳኛቸውና ጌታቸው አድርገው ስላልተቀበሉትስ ምን እንላለን? የተቀሩት እስራኤላውያን ልበ ደንዳኖች ሆነዋል። ዛሬስ እናንተ ጌታ ኢየሱስ ክርስቶስን እንደሚገባ በልባችሁ ጌትነቱን አክብራችሁታልን? እግዚአብሔር ሁላችንንም ይርዳን። የርሱን ጌትነት ተቀብለን በርሱ ጸጋ መኖር እንድንችል እርሱ ዘላለማዊ የሆነ በረከቱንና ጸጋውን ከጸባዎቱ ያፈስልን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ ምሽት ጥናታችንን እዚህ ላይ እናበቃለን። ነገ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እስከዚያው ድረስ ደብዳቤዎቻችሁ እንደተለመደው አይለዩን እያልን የምንሰናበታችሁ በጌታ ወንድሞቻችሁና አገልጋዮቻችሁ በቴክኒኩ በኩል
አለማየሁ፣
በትምህርቱ በኩል እኔ አበበ ከበደ ወርቄ ነበርኩኝ። እዚህ ዝማሪ እንሰናበታችኋለን። በሰላም ደ
Yeah.